የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። በባህር ዳር ከተማ የሚገኙ በርካታ ወላጆች ልጆቻቸው ወደ ትምህርት ቤት እየላክን አይደለም አሉ።
ልጆቻችን ውሰዱ ወደ የቤታችሁ ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ከዛ ወዲህ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ልጆቻችን ወደ ትምህርት ቤት መላክ አልቻለም።
የሰማችኋቸው በባህር ዳር ከተማ የአሜሪካ ድምጽ ያነጋገራቸው ወላጆች መካከል አንዱ አይሆኑት ነው። በኋላ ላይ በዚህ ጉዳይ ላይ በአብይ ርዕስ ሙሉ ዘገባውን ወደ እናንተ የምናደርስ ነው የሚሆነው። ማክሰኞ መስከረም 28 2017 ዓ.ም ተምረስ ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል። የአሜሪካ ድምጽ የምሽቱ ዝግጅታችን አሁን ጀመረ። አስማማየ ነው ያስተናገድኳችሁ። ከምሽቱ 4 ሰዓት ድረስ አብራችሁ ቆያለሁ። ለዓለም ዜናዎቹ ኤደን ገረመው እዚህ አብራኛለች። የስቱዲዮ ቅንብሩን ደግሞ ንጉስ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ቆንጅታዬ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @amharic ላይም በቀጥታ እየተከታተላችሁን ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ወደ ዓለም ዜናዎች እንለፍ። ኤደን ተጠብቃችኋለች።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ለምሽቱ ያዝናቸውን አርዕስተ ዜናዎች እናስተዋውቃችሁ። በእርዳታ ሰራተኞች ላይ በሚደርስ ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ሰራዊት ከፍተኛ አመራር ላይ ማዕቀብ ጣለች። የሂዝቦላ ምክትል ኃላፊ ቡድኑ የተኩስ አቁም ጥረቶችን ይደግፋል አሉ። የሚሉትና ሌሎች ዜናዎችን ወደ እናንተ እናደርሳለን። በእርዳታ ሰራተኞች ላይ በሚደርሰው ጥቃት ምክንያት የተባበሩት መንግስታት ድርጅት ለአማራ ክልል የሚሰጠውን እርዳታ ለማቋረጥ እያሰበ መሆኑ ተመለከተ። በአማራ ክልል በእርዳታ ሰራተኞች ላይ የደረሰ ያለውን ጥቃት ተከትሎ የተባበሩት መንግስታት ድርጅት የምግብ እርዳታ አቅርቦትን ጨምሮ የሰብአዊ ስራዎችን ሊያቋርጥ እንደሚችል ሮይተርስ የተመለከተውና ሁለት ዲፕሎማቶች ያረጋገጡት ረቂቅ የውሳኔ ሐሳብን አመልክቷል። ሮይተርስ በዚህ ዙሪያ ያጠናቀረውን ዘገባ ስምኝሽ ቆየ እንደሚከተለው አሰናድቷለች።
እንደ አውሮፓውያን አቆጣጠር በ2024 የመጀመሪያዎቹ 6 ወራት ብቻ 5 የእርዳታ ሰራተኞች መገደላቸውን፣ 10 ሰራተኞች የአካል ጉዳት እንደደረሰባቸውና 11 የሚሆኑ ደግሞ ባልታወቁ አካላት መታገታቸውን የመንግስታቱ ድርጅት በነሐሴ ወር እንዳዘጋጀው የሚያመለክተው ረቂቅ የውሳኔ ሐሳብ ሰነድ ያመለክታል። በድርጅቱ ሰራተኞች ብቻ እንዲታይ መዘጋጀቱን የሚያሳይ ምልክት ያረፈበት የሰነድ እንዳሰፈረው የመንግስታቱ ድርጅት በክልሉ የሚያካሄዳቸውን የእርዳታ ስራዎች ለጊዜው የማቆሙን ሐሳብ በከፍተኛ ሁኔታ እያሰበበት ነው። ሆኖም መንግስታዊ ያልሆኑ ድርጅቶችና ለጋሽ ተቋማት እርምጃውን መቃወማቸውን በውሳኔ ሐሳቡ ዙሪያ የተደረጉ ውይይቶችን በቅርብ የሚያውቁ 3 ምንጮች ተናግረዋል። ድርጅቱ የሚሰጠውን እርዳታ ካቋረጠ በአማራ ክልል የምግብ እርዳታ ጠባቂ የሆኑ ከ2.3 ሚሊዮን በላይ ሰዎች ህይወት ለአደጋ እንደሚጋለጥ፣ ማንነታቸው እንዳይገለጽ የጠየቁና ውሳኔውን የሚቃወሙ 2 ለጋሽ ሀገራትና 1 መንግስታዊ ያልሆነ ተቋም ለሮይተርስ ገልጸዋል። የአማራ ክልል ከ36 ሚሊዮን በላይ ሰዎች የሚኖሩበት ሲሆን ከጎረቤት ሀገር ሱዳን ጦርነት ሸሽተው የሚሰደዱ በሰዎች የሚቆጠሩ ስደተኞችም የመጀመሪያ መጠለያ ነው። የውሳኔ ሐሳቡን ያዘጋጀው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰነዱን ለጋሽ ሀገራትን፣ መንግስታዊ ያልሆኑ ድርጅቶችንና የድርጅቱን ሰብአዊ ተቋማት ላካተተው የኢትዮጵያ ወኪል ሰብአዊ ተቋማት ቡድን ያጋራ ሲሆን በጉዳዩ ላይ ምላሽ እንዲሰጥ የቀረበለትን ጥያቄ ውድቅ አድርጓል። የኢትዮጵያ ፌደራል መንግስት ቃል አቀባይ፣ የውጭ ጉዳይ ሚኒስትርና የአማራ ክልል ባለስልጣናትም ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት መንግስታት ድርጅት ሰብአዊ እርዳታ አስተባባሪ ራሚዝ አላክባሮቭ ለሮይተርስ በሰጡት ምላሽ ግን በእርዳታ ሰራተኞች ላይ የሚፈጸመው ግድያና እገታ ሰብአዊ ሰራተኞች ስራቸውን እንዳይሰሩ አቅም እያሳጣቸው መሆኑን ገልጸው በዚህ ምክንያት የተቸገሩትን የማህበረሰብ ክፍሎች ደህንነታቸው በተጠበቀና በተቀናጀ መንገድ መድረስ የሚቻልበት መንገድ እስኪፈጠር ድረስ እርዳታ በአግባቡ እየደረሰ አይደለም ብለዋል። በሮይተርስ ለተጠናቀረው ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ በአንድ የሱዳን ፈጥኖ ደራሽ ሰራዊት ከፍተኛ አመራር ላይ ማዕቀብ ጥላለች። ዩናይትድ ስቴትስ በሱዳን ፈጥኖ ደራሽ ኃይሎች መሪ አልጎኒን ሐምዳን ዳጋሎ ሙሳ ላይ በሰሜን ዳርፉር ዋና ከተማ በኤልፋሽር የደረሰውን ጥቃት ጨምሮ የፈጥኖ ደራሽ ቡድኑ በሱዳን በሚያካሂዳቸው እንቅስቃሴዎች እንዲሁም የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን በመግዛት ሂደት ባላቸው ተሳትፎ በዛሬው ዕለት ማዕቀብ መጣሏን አስታውቃለች። የሐምዶክ ድርጊቶች የፈጥኖ ደራሽ ጦር ቡድኑ ጭካኔ በተሞላበት ሁኔታ በሲቪሎች ላይ የሚፈጽሟቸውን የጦር ወንጀሎች፣ በሰው ልጆች ላይ የሚፈጸሙ ወንጀሎች፣ የዘር ማጽዳትና ጦርነትን ማቀጣጠልን ያካትታል ሲል በዩናይትድ ስቴትስ ውጭ ጉዳይ ቢሮ ቃል አቀባይ ማቲው ሚለር በመግለጫቸው ላይ አስታውቀዋል። ከዩናይትድ ስቴትስና ከሌሎች አጋሮች ሀገራቶች የሚሰጣቸውን ማስጠንቀቂያ ከመተግበር ይልቅም የሱዳን ፈጥኖ ደራሽ ቡድንና ተባባሪ ሚሊሻዎች ወሲባዊ ጥቃትንና አረብ ባልሆኑ ቡድኖች ላይ ያነጣጠሩ ጥቃቶችን ጨምሮ አሰቃቂ ድርጊቶችን መፈጸማቸውን ቀጥሏል ሲል መግለጫው አክሎ አስታውቋል። መግለጫው አያይዞም በሱዳን የጦር ኃይልና ፈጥኖ ደራሽ ቡድኖች መካከል በተከሰተው ጦርነት 10 ሺዎች እንዲሞቱ እንዲሁም ደግሞ 11 ሚሊዮን ዜጎች በሀገር ውስጥና በውጭ ሀገራቶች እንዲፈናቀሉ ምክንያት በመሆን ከፍተኛ ውድመት አስከትሏል ያለ ሲሆን የሱዳን ዜጎች የሲቪል መንግስት ተመስርቶ ሰላምና ፍትህን ማግኘት ይሻሉ ብሏል። ይህ የዛሬው እርምጃም ግጭቱን ባቀጣጠሉት ላይ ኃላፊነትን ለመጫን የሚደረግ ቀጣይነት ያለው የዩናይትድ ስቴትስ ጥረት መሆኑንና ቀጣይነት ያለው ግጭቱን ለማስቆም ሰላምን ለመደገፍ ዩናይትድ ስቴትስ ያላትን አማራጮች በሙሉ የምትጠቀም መሆኑን ያመለክታልም ተብሏል። የሂዝቦላ ምክትል ኃላፊ ቡድኑ የተክስ አቁም ጥረቶችን ይደግፋል አሉ። የሂዝቦላ ምክትል መሪ ናኢም ቃሰም በሊባኖስና እስራኤል ድንበር እየተባባሰ የመጣውን ግጭት ለማርገብ ሂዝቦላ የተክስ አቁም መደረጉን ይደግፋል ሲሉ በዛሬው ዕለት አስታውቀዋል። የሂዝቦላው ምክትል መሪ በቴሌቪዥን በተላለፈው ንግግራቸው የሊባኖስ የፓርላማ አፈ ጉባኤ ናቢ በሪ ጦርነቱን ለማስቆም ያደረጉትን ሙከራ ጠቅሰው አመስግነዋል። ይሁን እንጂ እስራኤል ዛሬ ማክሰኞ በደቡብ ምዕራብ ሊባኖስ አዲስ የምድር ጦር ጥቃት ያወጀች ሲሆን በቤይሩት በዳሂ አካባቢ የአየር ድብደባ ማድረጓንም ቀጥላለች። ቃሰም አክለው ሂዝቦላ በተደራጀ ሁኔታ አሰቃቂ ድብደባዎችን ተወጥቷል ሲሉም ተናግረዋል። ከስምንት ቀናት በፊት እስራኤል በሊባኖስ ላይ መውሰድ የጀመረችው የምድር ጦር ጥቃት የተገደበ በአንድ አካባቢ የተወሰነና ኢላማ ያለው ተልዕኮ ነው ስትል እስራኤል ተናግራለች። የእስራኤል ጦር በዛሬው የአየር ድብደባ የሂዝቦላ የጦር መሪና በሊባኖስና በኢራን መካከል በሚደረገው የጦር መሳሪያ ልውውጥ ውስጥ ተሳታፊ ሆኗል ሱሄል ሁስኔን መግደሉን አስታውቋል። በአጸፋው ሂዝቦላ በሰሜናዊ እስራኤል ሃይፋ ከተማ ላይ ሮኬቶች መተኮሱ ሲገልጽ እስራኤል በበኩሏ በርካታ ሮኬቶችን አምከኛለሁ ብላለች። በመጨረሻም ፕሬዝዳንት ጆ ባይደን ወደ አንጎላና ጀርመን ሊያደርጓቸው የነበሩ ጉዟቸውን አዘግይተዋል። የዋይት ሃውስ ቃል አቀባይ ካረን ጃምፒየር በዛሬው ዕለት ባወጡት መግለጫ በሀገር ውስጥ ሄሪኬን ሚልተን የተሰኘው ከአውሎ ንፋስ ጋር የተቀላቀለው ዝናብ ሊያደርሰው ከሚችለው አደጋ ስጋት አኳያ በተጨማሪም ባለፉት ሳምንታት ሄሪኬን ሄለን በደቡብ ምዕራብ ዩናይትድ ስቴትስ ላስከተለው ጉዳት ዝግጅትና ምላሽ ለማድረግ ፕሬዝዳንቱ ወደ ጀርመንና አንጎላ ሊያደርጓቸው ይዟቸው የነበሩ የጉዞ እቅዶችን ማራዘማቸውን አመልክተዋል። ባይደን በፕሬዝዳንትነት ዘመናቸው ለመጀመሪያ ጊዜ ወደ አፍሪካዊቱ ሀገር አንጎላ ሊያደርጉት ይዘውት የነበረውን እቅድ በነዳጅ ዘይት ሀብቷ የላቀችው አንጎላ ዩናይትድ ስቴትስ ከቻይና በተቃራኒው በአፍሪካ የያዘችውን ግዙፍ የመሰረተ ልማት ፕሮጀክቶችና በአህጉሪቱ ላይ ያላትን ትኩረት ያመላከተ ነውም ተብሏል። ባይደን የአፍሪካ ጉዟቸው አንጎላን ቀዳሚ አድርገው መምረጣቸውም በነዳጅ በበለጸገችው ሀገር ላይ አሜሪካ ያላትን ትኩረት አመላክቷል። ባይደን የስራ ዘመናቸው ሊያበቃ ጥቂት ወራቶች ሲቀሩት ከመጪው እሁድ እስከ ማክሰኞ ድረስ ሊያደርጉት አቅደውት የነበረውን የጉብኝት መርሃ ግብር በማዕድን በበለጸጉ የአፍሪካ ሀገራት ከአንጎላ የአትላንቲክ ውቅያኖስ ወደ ሉቢቶን የሚያገናኘው ላይ 1300 ኪሎ ሜትር የባቡር ሀዲድ የሚያድስና ግዙፍ ብሔራዊ ፕሮጀክትን መጎብኘትን ያካተተ ነበር። የሉቢቶ ኮሪደር የሚሰኘውና በጎርጎሮሳውያኑ 2026 እንደሚጠናቀቅ የሚጠበቀው ይኸው ፕሮጀክት ከዲሞክራቲክ ኮንጎና ዛምቢያ የማዕድን ማውጫዎች የሚመጡ መዳብና ኮባልት ማዕድናትን ጨምሮ ለዓለም ምጣኔ ሀብት ቁልፍ የሆኑ ማዕድናትን ለማጓጓዝ ቁልፍ የሆነ ፕሮጀክት መሆኑን ተገልጿል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መርሃ ግብሮች ወደ አስማማው መልሳችኋለሁ።
ኤደን ለዓለም ዜናዎች አመሰግናለሁ። የአድማጮቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ምሽቱን እያስተናገድኳችሁ ያለሁት አስማማየ ነው ነኝ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የምሽቱ ዋና አዘጋጅ ቆንጅታዬ። አሁን ማብራችሁ እንድትቆዩ እንጋብዛለን። ቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። ባለፈው ሳምንት መጨረሻ አርብ ዕለት በከተማ ውስጥ በሚገኝ አንድ ትምህርት ቤት የተከሰተውን የቦምብ ፍንዳታ ተከትሎ ስጋት የገባቸው የባህር ዳር ከተማ ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ገልጸዋል። የአሜሪካ ድምፅ ያነጋገራቸው የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙላለም አቤ ባለፈው አርብ በአድቬንቲስት አንደኛና ሁለተኛ ደረጃ ትምህርት ቤት በተፈጸመ ጥቃት አንድ መምህርና ሁለት ተማሪዎች ላይ ጉዳት ደርሷል ብለዋል። ጥቃቱን ተከትሎ ትላንትናና ዛሬ በከተማ በሚገኙ ትምህርት ቤቶች ገብተው የሚማሩ ተማሪዎች ቁጥር መቀነሱንም አክለው ገልጸዋል። ሁሉም ትምህርት ቤቶች በጸጥታ ኃይል እንዲጠበቁ ውሳኔ በመተላለፉ ወላጆች ልጆቻቸውን እንዲልኩም ጥሪ አስተላልፈዋል። በአሜሪካ ድምጽ የዘጋጀውን ዘገባ እንግዶ ወልዴ እንደሚከተለው አቅርበዋል።
የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙላለም አቤ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው አርብ በአንድ ትምህርት ቤት አካባቢ የተፈጸመውን የቦምብ ጥቃት ተከትሎ ባለፉት ሁለት ቀናት ወላጆች ልጆቻቸውን ወደ ትምህርት ቤት እየላኩ እንዳልሆነ ተናግረዋል።
ጀምሮ ጥሩ እንቅስቃሴ ነው የነበረው። አባይ ማዶ አድቬንቲስት ትምህርት ቤታችን ላይ በተከሰተው ክስተት እንደኛ ተቋም ያለን ግምገማ ከትምህርት ቤት ውጭ ነው። ልጅቷ በሽጉጥ ተመታለች፣ ህይወቷ ተርፎልናል። ከትምህርት ቤቱ አጥር ውጭ ወደ ትምህርት ቤቱ ውስጥ ቦምብ ተወርውሯል። አንዲት ህፃንና አንዲት መምህራችን ፍንጣሪው ትንሽ ወጥቷቸዋል። እነሱም ወዲያውን ሕክምና ወስደው ከሕክምና ወጥተዋል። በዚህ ምክንያት እንግዲህ እዛውን ቀን የባህር ዳር ከተማ የነበረው እንቅስቃሴ ትንሽ ተስተጓጉሎ ውሏል። ስለዚህ እነዚህ አይነት ድርጊቶች የመማር ማስተማሩን አስተጓጉለውብን ቆይተዋል። ወላጁም ወዱ አይደለም ከድንጋጤ ልጆችን ደህንነት ከመጠበቅ አኳያ ነው። አርብ ዕለት ስለሆነ ኢንሲደንስ ቅዳሜና እሑድ ትምህርትም ስለሌለ ሰኞ ዕለት ትናንትና በአንዳንድ ትምህርት ቤቶች ተማሪው በተገቢ መንገድ ያለመምጣት ችግር ነበረ። እነዚህም ተዘዋዝረን አይተናል። በሁሉም ትምህርት ቤት ሳይሆን አንዳንድ አልፏ ከስጋት የመነጨ ነው። በእርግጥ የመንግስት ትምህርት ቤቶችም ጠበቅ ነው የተማሪ ቁጥር አልመጣም ነበረ። ይህንን በተገቢ መንገድ ትናንትና ከሚመለከታቸው ጋራን ተነጋግረን በዛሬ ዕለት የተማሪው አመጣት የተሻለ ሆኗል። ስለዚህ ቀስ በቀስ በነበረበት ይመለሳል ብለን ነው እየሰራን ያለ ነው።
አራት ልጆቻቸውን ድል ችቦ በሚል አንደኛና መለስተኛ ደረጃ ትምህርት ቤት እንደሚያስተምሩ የገለጹልንና ስማቸውን በደህንነት ስጋት ምክንያት በይፋ እንዳንጠቀስ የጠየቁን አንድ ከተማዋ ነዋሪ ፍንዳታው ከተከሰተ በኋላ ልጆቻቸውን ወደ ትምህርት ቤት አለመላካቸውንና ለመላክም ከፍተኛ ስጋት እንዳደረባቸው ገልጸዋል።
ልጆቻችን ውሰዱ ወደ የቤታችሁ ብለው ደወሉ። ከዛ ሄደን እኛም አመጣናቸው። ከዛ ወዲህ ከዛ በኋላ ግን እኛም ስጋት ስላለብን ከአርቡ ልጆቻችን ወደ ትምህርት ቤት መላክ አልቻልም። አሁን የጸጥታው ሁኔታ አሁንም ስጋት ስላለ አስፈሪም ስለሆነ እኛም ልጆቻችንን ወደ ትምህርት ቤት መላክ አልቻልም።
በባህር ዳር ከተማ የግል ትምህርት ቤቶች ማህበር ስራ አስኪያጅ የሆኑት አቶ መንገሻ ተፈራ በግል ትምህርት ቤቶችም ዝቅተኛ ቁጥር ያለው ተማሪ እንደተመለከቱ ተናግረዋል።
መምህራን ትምህርት ቤትም ክፍት ነው፣ መምህራንም አሉ እዚያው ነው ስራ ቦታ ነው የሚሆኑ። ግን ወላጁ ያው ባለው ስጋት መሰረት ስለፈራ ተማሪውን አስቀረ እንጂ መምህራን አሉ።
በተመሳሳይ የደህንነት ስጋት ስማቸውን በሚስጥር እንድንይዝ የጠየቁን አልፋ በሚባል የግል ትምህርት ቤት የሚያስተምሩ ወላጅም ካለፈው አራት ቀን 2017 ጀምሮ ልጃቸውን ትምህርት ቤት እንዳላኩ ተናግረዋል።
ትናንትም ዛሬም አልላኩም። አሁን ልጆቻችሁን አስተምሩ ይላሉ፣ ላኩ ይላሉ።
የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙላለም አቤ ዛሬ ከከተማው ከንቲባና ከሌሎች የትምህርት ማህበረሰብ አባላት ጋር ውይይት ማድረጋቸውን ገልጸው መንግስት ትምህርት ቤቶች በጸጥታ ኃይል እንዲጠበቁ በመወሰኑ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ጥሪ አቅርበዋል።
እንደ ከተማ አስተዳደር ከንቲባው ባለበት በደንብ የጸጥታና የደህንነት ጉዳይ መጠበቅ አለበት በሚል አቋም ወስዷል። በዚህ ከንቲባችንም ኮሚቴ ሆነው ስራውን በተገቢ መንገድ እንዲጀመር አቅጣጫ በሰጡት መሰረት ትምህርት ቤቶቻችን አካባቢ አሁን የጸጥታ መዋቅር በደንብ እየተጠበቀ ነው። አሁንም ልጆችን ይላክልን መላክም አለበት። ትምህርት ቤቶችን እንጠብቃለን። ግዴታው ነው መንግስት እነዚህን ትምህርት ቤት ሴኪርድ ማድረግ፣ ከትምህርት ቤቱ ማህበረሰብ ጋር በመሆን ትምህርት ቤቶችን ሴኪርድ ማድረግ መጠበቅ ግዴታ ስለሆነ ይህንን ሪቨርስ እናደርጋለን ብዬ አስባለሁ። ሪቨርስም እየሆነ ስለሆነ
የኢትዮጵያ ሰብአዊ መብቶች ኮሚሽን መስከረም 26 ቀን 2017 ዓ.ም ባወጣው መግለጫ በባህር ዳር ከተማ የሚፈጸመው በሲቪል ሰዎችና በሲቪል ተቋማት ላይ ያነጣጠረ ጥቃት እንደተሰበው ገልጿል። የአሜሪካ ድምጽ መግለጫው መነሻ በማድረግ ያነጋግራቸው የኮሚሽኑ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ሁሉም አካላት ሰላማዊ ሰዎችንና ሲቪል ተቋማትን ኢላማ ከማድረግ እንዲቆጠቡ ጠይቀዋል። የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን በተለይ ለአሜሪካ ድምጽ እንደተናገሩት ባለፈው አመት በክልሉ ከ2.5 ሚሊዮን በላይ የሚሆነው ተማሪ ከትምህርት ገበታው ውጪ ሆኖ መቆየቱን ገልጸው ዘንድሮም 5 ሚሊዮን ተማሪዎች አልተመዘገቡም ብለዋል።
ባለፈው አመት ወደ 6 ሚሊዮን ተማሪዎች እንመዘግባለን ብለን አቀረን። እቅዳችንን በጸጥታ ችግሩ ምክንያት እናስተምር የከረምነው ከ3.6 7 ሚሊዮን አካባቢ የማይበልጥ ነው። በዚህ አመት የባለፉት አመታት እንዳክሉክ በቅዳችን ውስጥ አካተን 7 ሚሊዮን ተማሪዎችን እንመዘግባለን ብለን ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ድረስ 7 ሚሊዮን ተማሪዎችን እንመዘግባለን ብለን ያቀድነው አሁን አፈጻጸማችን ይርሊ ወደ 2 ሚሊዮን አካባቢ ነው ያለው። ይሄም ተወስዶ ሲታይ ከቅዱ 50% መድረስ አልቻልንም። ገና ነን። አሁንም የተማሪ ምዝገባ አሁንም አለ። ተማሪዎቹ እየተማሩ ነው። ሁሉ ወንድም የክልሉ ላይ ያለው የጸጥታ ችግር በርካታ ትምህርት ቤቶች የተማሪ ምዝገባውን በተሟላ መንገድ ማስኬድ ስላልቻሉን ጭምር ነው።
የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በ2016 የትምህርት ዘመን ከፍተኛ ውጤት ያስመዘገቡ ተማሪዎችን በሸለሙበት ወቅት ባስተላለፉት መልእክት በትውልድ ላይ የሚደርሰው ጉዳት ከጉዳቶች ሁሉ የከፋ ጉዳት ነው ማለታቸውን የአማራ ሚዲያ ኮርፖሬሽን ዘግቧል።
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል የምሽቱ አበይት ርዕስ ወደ እናንተ ደረሰ። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ጉዳይ ባለፉት 3 ቀናት በተለያዩ ወለጋ ወረዳዎች በቀጠለ ግጭት ቢያንስ 6 ሰዎች መገደላቸውን መገለጹን የተመለከተው ነው። በምዕራብ ወለጋ ዞን በሚገኙት በቂና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጃ ወላሊ ወረዳ በመንግስት አጣቂዎችና በኦሮሞ ነጻነት ሰራዊት መካከል ባገረሸው ግጭት ባለፉት 3 ቀናት ቢያንስ 6 ሰላማዊ ሰዎች ተገድለዋል ሲሉ ነዋሪዎች ገለጹ። ሰዎች የተገደሉትም የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ነው ያሉት ነዋሪዎች ድርጊቱን ጎንነዋል። በጉዳዩ ላይ ከኦሮሚያ ክልላዊ መንግስትና በየደረጃው ካሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎችን ኢላማ ያደርጉን በማለት አስተባብለዋል። ለታጣቂው ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ አክሎ የገለጹት አቶ ኃይሉ ጉዳያቸው የሚጣራውም ህግን በተከተለ መንገድ መሆኑንም ተናግረው ነበር። ጻኃይሉ በዚህ ጉዳይ ላይ ተከታዩን አዘጋጅታለች።
በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት በጊና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጆ ወለል ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ሰሞኑን ውጊያ መካሄዱን ነዋሪዎች ጠቅሰዋል። በተለይ ካለፈው አርብ መስከረም 24 ቀን 2017 ዓ.ም ጀምሮ በተካሄደው ውጊያ 6 ሰላማዊ ሰዎች ተገድለዋል ሲሉ ነዋሪዎች ጠቅመዋል። ተጠናክረው ቀጥሏል ያሉት ውጊያ ስጋት እንዳሳደረባቸውም አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠ ተጠየቁ አንድ የሚራው ወለጋ ዞን ቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱት ከመዋጮቹ መካከል የርሳቸው ቤተሰብ አባል እንደሚገኙበት በመጥቀስ ተከታዩም ብለዋል።
ሟች ወንድማችን ነው። ትናንትና ጠዋት ላይ ከቤቱ ወሰዱት፣ ከዛም ገደሉት። ፖለቲካዊ ንክኪ የለውም። የሁለት ልጆች አባት ነው። አርሶ አደር ነው። ትሁትና ሰው አክባሪ ስለሆነ በአካባቢው ህብረተሰብ ዘንድ ይወደዳል። የሰፈሩ ሰዎች የድብ ሰብሳቢ አድርገው ሾመውታል። ከዚህ ውጭ ከታጣቂው ጋር ምንም ግንኙነት የለውም። አሁን ባለቤቱና ሌሎች ወንድሞቹ የአካባቢውን የመንግስት አካል ለምን እንደተገደለ ሲጠይቁ የሸኔ ደጋፊ ነው፣ ያበላቸዋል፣ መረጃ ይሰጣቸዋል፣ እናም ሸኔ ነው የሚል መልስ ነው የተሰጣቸው። እውነታው ግን ተቃራኒ ነው። አንድም ቀን ከቤቱ ውጭ አድሮም ሆነ ከታጣቂው ጋር ንክኪ ኖሮት አያውቅም። ነገር ግን የአካባቢው ሚሊሻ በግል ጉዳይ ከነሱ ጋር ካልተስማማ በሐሰት ይጠቁምብሃል። የጸጥታው ኃይል ደግሞ የአካባቢው ነዋሪ ስላልሆነ ሳያጣራ እርምጃ ይወስዳል። የኛም ወንድም በዚህ ነው ህይወቱ ያለፈው። እኛ ለመንግስት የምናቀርበው አቤቱታ ማንንም ሰው ጉዳዩ ከተጣራ በኋላ ተጠያቂ እንዲሆን እንላለን። ምክንያቱም በድንገት ከሰው ጋራ ከተጋጨ ስም ለጥፎብክ ነው ላደጋ የምትጋለጠው።
በዛው በመዕራብ ወለጋ ዞን በጊ ወረዳ ሰሞኑን የቀጠለው ግጭት ቢያንስ አንድ ሰላማዊ ሰው ተገልሏል ሲሉ የወረዳው ነዋሪ መሆናቸውን የገለጹት አቶ እንድርስ ጀማል ተናግረዋል።
ጅብሪል በላቸው ለማጀደሙ እጅታ ተፈርቶ ለፋ በረኩመለማዚ
ሟች አቶ ጅብሪል በላቸው ይባላል። የመሬት ልኬት ባለሙያ ሲሆን ከ2011 ጀምሮ በሙያው ያገለገለ ይገኛል። አሁን በእድገት ወደ አመራር አድገሃል ሲሉት የትምህርት ዝግጅቴም ሆነ የፖለቲካ ብቃቴ ለአመራር አያበቃኝም በሙያዬ ላገልግል ብሎ እንቢታውን አሳየ። ከዛ ለሊት 8 ሰዓት ገደማ ለቅዳሜ አጥቢያ ለጥያቄ ተፈልጋለ ተብሎ ተወስዶ ጠዋት ሬሳው በቤቱ አካባቢ ተገኘ። የአንድ ልጅ አባት ነው። በጣም ከባድ ነው። በእኛ አካባቢ የሚደረገውን መንግስት በትኩረት ተከታትሎ መፍትሄ እንዲሰጠን እንማጸናለን። በጣም ችግር እየፈጠረብን ያለው የኦሮሞ ነጻነት ሰራዊት በአካባቢው እንቀሳቀሳል። ትንሽ ሚሊሻ ወይም የአካባቢው ባለስልጣን የተናገረውን ቃል ደግመን ከጠየቅን የጠላት አጀንዳ ነው ተብለን እንፈረጃለን፣ ኢላማ ውስጥ እንገባለን። ስለዚህ የበላይ የመንግስት መዋቅር በየዞኑ ወረዳና ቀበሌዎች አካባቢ ያለውን ችግር መመልከት አለበት። ህዝቡ ከፍተኛ ውጥረት ውስጥ ነው።
ነዋሪዎቹ ባሰሙት ቅሬታ ላይ ከምዕራብ ወለጋ ዞን ከቤጊና ቆንዳላ ወረዳዎች አስተዳዳሪ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቄለም ወለጋ ዞን ሳጀ ወለል ላሎ ገለታ ቀበሌ ውስጥም ተመሳሳይ ችግሮች መፈጠራቸውን ነዋሪዎች ገልጸዋል። ለደህንነታቸው ሰግተው ስማቸው እንዳይጠቀስ የተጠየቁት ግለሰብ ለአሜሪካ ድምጽ በስልክ እንደተናገሩት የሸኔ ደጋፊዎች ናቸው ተብሎ ጉዳት የደረሰባቸው አሉ በማለት ለአሜሪካ ድምጽ ተናግረዋል።
ጠዋት ወደ መኖሪያ ቤታቸው ገብተው 3 ሰዎችን ለሸኔ መረጃ ሰጥተዋል፣ መንገድ አሳይተዋል ተብለው ተገለዋል። 3ቱም ተማሪና እያረሱ ቤተሰቦቻቸውን የሚረዱ ናቸው። አሳዛኙ ክስተት ደግሞ የአካባቢው ነዋሪ ከሆነ አንድ ግለሰብ ጋር በወሰን ተጣልተው ጉዳያቸው ፍርድ ቤት ነው ያለው። ሰውየው ልጆቹን ለመጉዳት ብቻ አስበው ለጸጥታው አካል የሸኔ አባል ናቸው ብሎ መረጃ ሰጣቸው። እነሱም ለማስረዳት እንኳን ጊዜ አልሰጧቸውም። ወዲያው እርምጃ ተወሰደባቸው። እኛ አሁን የጸጥታ ኃይሉን ቀርበን ለማናገር ሞክረናል። መረጃ ደርሶን ነው ብለው ነገሩን። ይህን አይነት ግድያ ተባብሷል። ህብረተሰቡ ስጋት ውስጥ ነው። አርሶ አደሩ ወጥቶ ማሳ ላይ መስራት፣ ከደጃፉ መቀመጥ፣ ተማሪዎች ወደ ትምህርት ቤት መሄድ ስጋት ሆኖባቸው መፍትሄ አጥተን ነው በአስቸጋሪ ሁኔታ ውስጥ ያለው ነው።
ከነዋሪዎቹ በተነሳ ቅሬታዎች ላይ ከቄለም ወለጋ ዞን አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ከመመለከታቸው የክልል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። የኦሮሚያ ክልላዊ መንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ወንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎች ኢላማ አያደርጉም በማለት አስተባብለዋል። ለታጣቂው ቡድን የሎጂስቲክ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደ የሚያዙ አክሎ የገለጹት ጉዳያቸው የምጣራው ህግን በተከተለ መንገድ ነው ማለታቸው ታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከተው ሮቡ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ አመት ሪፖርት በእነዚህ አካባቢዎች የሚፈጸሙት የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ ኮሚሽኑ በድጋሚ ጠይቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በተለያዩ ወለጋ ወረዳዎች በቀጠለ ግጭት ቢያንስ 6 ሰዎች መገደላቸው መገለጹ የተመለከተውን የፀሐይ ዳምጠውን ዘገባ ነበር ተካርለን የተመለስነው። አሁን ወደ ቀጣዩ የሌላው የትንታኔ መጽሔት ዘገባ አልፋለሁ። ባለፈው ሰኞ በጀልባ ተሳፍረው ከየመን ወደ ጅቡቲ በመጓዝ ላይ ሳሉ ባጋጠማቸው ችግር የተነሳ ለልፈት የተዳረጉ ካደጋው በህይወት የተረፉ እንዲሁም የት እንደደረሱ ያልታወቁ ፍልሰተኞችን በሚመለከት ባለፈው አርብ መዘገባችን ይታወሳል። ከተከሰተው አደጋ በህይወት ተርፈው ጅቡቲ ውስጥ ሀዩ በምትባል ቦታ ከተጠለሉት መካከል የአፋን ኦሮሞ ባልደረባችን ጃለኔ ገመዳ አንዱን አነጋግራለች። ስሙን እንዳትገልጽ ጠይቆ የሆነውንም እንደሚከተለው ነግሯታል።
ስንሳፈር መንግስት ነው ያሳፈረን፣ የየመን መንግስት ማለት ነው። እዛ ሀራ የምትባል ከተማ አለ። እዛ ላይ ሰው ይያዛል፣ ከዛ ተመልሰው ወደዚህ ይጫናል፣ ወደ ጅቡቲ ማለት ነው።
ስንት ትሆናላችሁ እዛ ከየመን የተጫናችሁት?
ከየመን የተጫነ አንድ እስር ቤት ውስጥ የነበር 250 ሰው ነበረ። ወደ 50 የሚጠጉት ደግሞ መጥቶ የተጨመሩት አለ። በአንድ ጀልባ ነበር። ለሌት ነው መቅረብ አካባቢ ነው ከዛ ተነሳን። አደጋው ደግሞ ያጋጠመን 9 ሰዓት አካባቢ ነው። ጧት እስከ 12 ሰዓት ያው ውሃ ውስጥ ነበር። በግዳይ ነው እንጂ በውጭታ ምጫን የለም። እነሱ ደግሞ ይያዙት እስር ቤት ያስገባሉ። ከዛ አንድ ጀልባ ላይ 300 እየጫኑ ከዛ ይመለሳሉ። እስር ቤት ከእስር ቤት ነው ወጣ።
ምን ያህል ነው ታሰርከው?
5 ቀን አንድ ወርም ይቆያል። ያው በብዛት ተጠራጥሞ ስለሚጫነው 3 ተጠራቀም እንቀመጣለን። ከዛ ባንድ ነው የሚጫነው እና እንደዛ
ወደ ጅቡቲ ስትቀርቡ ነው አደጋ የተፈጠረው? እስቲ ግለጽልኝ።
ወደ ጅቡቲ ስንቀርብ ማብራት ታያል እንጂ ባህሩ በጣም ሩቅ ነው። ከባህሩ ለመውጣት ራሱ በጣም ከባድ ነው። በጣም ሩቅ ነው።
ችግሩ የተፈጠረው ሌሊት ነው ቀን ነው?
ሌሊት 9 ሰዓት ላይ። ሰበቡ ደርሳችኋል ከዚህ በላይ መርከብ መሄድ አይችልም ተብሎ ነው። የመነው በመጀመሪያ ለራስ ወርዶ አሳየን። ሲወርድ እሱ ውሃው እነሱ ማግኘትም ስለሚችሉት በቃ ውሃው ቅርብ ነው መስለው ወርዶ ያሳየን ጊዜ በቃ ደርሰናል ብለን ወረን። ከዛ ትንሽ ነበሩ እንዲያሉት ከውጭ ማብራት እያበሩ ለልስ ስለሆነ አይታይም ወዴት እንደሚርሰው ባህር ውስጥ ስለሆነ። ከዛ ውጭ ላይ ወጡት ማብራት እያበሩ ነው። ያንን ማብራት እየሄደ ነው ሰው እየዋኘም ይሄደው።
ሳይዋኙ ዛ የቀሩ አሉ ለታምናለ?
አዎ ብዙ ሰው አለ። ብዙ ሰው አለ ቢያንስ የወጣው አሁን 110 ከሆነ እንጂ ከዚህ በላይ አልወጣም ሰው። ሌሎቹ ግን ብዙ ሰው ነው የቀረ። ያው ጀናዛም ሬሳም ይወጣል እነዛ አይተናል። ግን ብዙ ደግሞ ያሳያል ባህር ውስጥ የቀረ ማለት ነው።
ከህግ ውጭ ሰው የሚያመላልሱ ሰዎች ውሃ ውስጥ እንዲወጡ አስገድደው ገፍተሯቸው ነው ይላሉ።
ይሄ አይደለም። የገፈተረን ሰው የለም። ከዛ የጫነን በመንግስት ስለሆነ መንግስት ስለሆነ የያዘን የመንግስት ነው እንጂ የግል አይደለም። አውርዶን ደግሞ አመለጠ። ካወረደ በኋላ ሰውን እንኳን እንዳይረዳ ሰውን አራግፎ የጨረሰ ጊዜ አመለጠ። የሆነች ጋራ ነበረች። ያን ጋራ ላይ ሰው ተሰብስቦ እዛ ላይ የጮኸ ነበረ። ሌላ ጀልባ ነው መጡ። ቢያንስ 150 ሰው የሚሆነው ተረፈን። እንደገና ደግሞ ሰው ከዛ ወጥቶ እዚህ ሲመጣ እዚህ ቀይ መስቀል አለ። ቀይ መስቀል በብዛት ሰው አይቀበልም። ከባህር የወጣው ውሃው ጨው ስለሆነ ህክምና ያስፈልጋል። 2-3 ቀን ተቀምጦ ከዛ በኋላ አሁን የታመመ ሰው አለ። እኛ የወጣን ሰርተን ራሳችን ለመለወጥ ነው እንጂ ችግር ለመፍጠር አይደለም። ያው ጭንቅላታችን ተረብሿል። በዚህ ሁኔታ እንደዚህ አደጋ ላይ መውደቃችን በጣም ረብሾናል።
እዛ ከደረሳችሁ ምግብ ምናምን አገኛችሁ?
ምግብ እየለመን ነው። የሰው በር እየደበደም 5 ቀናችን ነው። 5 ቀን ማን አለ እዚህ? ጀስተር የለም፣ ምንም የለም። ብርም እጃችን ላይ የለም። እስካሁን ራሱ ህይወታችን ትንሽ እንኳን እንድቆይ እያደረን ያለን ለምንን ነው። ምንም የረዳን የለም።
አሁን ያላችሁበት ቦታ ማን ነው ያመጣችሁ?
3 ሰዓት ደን በእግራችን ነው ወደዚህ የተመለስ። ሜዳ ላይ ዘንብለን ከተማ ውስጥ ነን።
ምንም ይባል
ሀዩ ሀዩ ይባል። ህዝቡ አሁን አንድ ላይ አይደለንም። ህዩም በየመንገዱ ተለያይቷል። ወደ ሀገርም ደግሞ የተመለሰ የኛ ጓደኞች አሉ። መንግስት ይሄን ነገር ድጋፍ እንድታረጉልን ድምጽ እንድትሆኑልን ነው የምንፈልገው። ብዙ ስቃይኛ ላይ እየደረሰ ነው።
ከየመን ወደ ጅቡቲ በጀልባ ተሳፍሮ ሲመለሱ ከተከሰተው የመስጠም አደጋ በህይወት የተረፈ ተሳፋሪ ለጃንለኒ ገመዳ ስላደገን የነገራትን ነው ቀደም ሲል ወደ እናንተ የደረሰው። ወደ ቀጣዩ ዘገባ አልፋለሁ። በኢትዮጵያ ለ5.6 ሚሊዮን ህጻናት የፖሊዮ ክትባት የመስጠት ዘመቻ ተጀመረ። በኢትዮጵያ 5.6 ሚሊዮን ለሚሆኑ ህጻናት የፖሊዮ ክትባት የመስጠት ዘመቻ መጀመሩን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ዘመቻው በክትባት ጥረት ምክንያት በልዩ ልዩ የአገሪቱ አካባቢዎች የተከሰተውን የፖሊዮ በሽታ ለመቆጣጠር ያለመ ነው ተብሏል። በትናንትናው ዕለት በተጀመረው ዘመቻ በአማራ ክልል ከአራት ሚሊዮን በላይ ህጻናት ተደራሽ እንደሚሆኑ የክልሉ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ ተናግሯል። በተቋሙ የህብረተሰብ ጤና አደጋዎች ምላሽ ባለሙያ አቶ ኃይሉ አያሉ በሰጡት ቃለ መጠይቅ በክልሉ ያለው አለመረጋጋት በክትባት ተደራሽነት ላይ እክል ሊፈጥር እንደሚችል ተናግረዋል። ሆኖም ለሚመለከታቸው አካላት ሁሉ አላማችን ለማስረዳት አገልግሎቱን ለማዳረስ እንጥራለን ብሏል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ዛሬ መስከረም 27 2017 ዓ.ም ለ5.6 ሚሊዮን ህጻናት የፖሊዮ ክትባት የመስጠት ዘመቻ መጀመሩን አስታውቋል። የዘመቻው ዓላማ በክትባት እጥረት ሳቢያ የተከሰተውን የልጅነት ልምሻ በሽታን ስርጭት ለመቆጣጠር መሆኑን ጠቁሞ የክትባት ዘመቻው በአዲስ አበባ፣ በአፋር፣ በአማራ፣ በጋምቤላ ክልሎችና በኦሮሚያ ክልል ደግሞ በሸገር ከተማ እንደሚሰጥ አመልክቷል። እድሜያቸው ከአምስት ዓመት በታች የሆኑ ህጻናት እንደሚከተቡ መግለጫው ያሳያል። በተያያዘ ዛሬ በተጀመረው የክትባት ዘመቻ በአማራ ክልል በአራት ቀናት ውስጥ ከአራት ሚሊዮን በላይ ህጻናትን ለመከተብ መታቀዱን የክልሉ የህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ አስታውቋል። በተቋሙ የህብረተሰብ ጤና አደጋዎች ምላሽ ባለሙያ አቶ ኃይሉ አያሌው በሰጡት አስተያየት በተቀመጠው መርሃ ግብር መሰረት እቅዳችንን ለማሳካት የሚያስፈልገው ዝግጅት ተደርጓል ብለዋል።
ወደ 4,148,237 እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ከዚህ በፊት ተከተቡም አልተከተቡም ሁሉም ለዚህ ታላሚ ናቸው። በመደበኛ ክትባት የሚሆን በዘመቻ ከዚህ በፊት ቢከተቡም ባይከተቡም ታላሚዎች ናቸው። ይህ ያህል ህጻናት እድሜያቸው ከአምስት ዓመት በታች የሆኑ ተደራሽ ይሆናሉ ተብሎ ታቅዷል። የተለያዩ ስራዎች ሲሰሩ ቆይተዋል እና ሁሉም ህጻናት ታላሚ የሆኑት በዚህ ጊዜ ተደራሽ እንዲሆኑ የተለያዩ ስራዎችን ተደራሽ የምናደርግበት መንገድ እየሰራን ቆይተናል። ብዙ ሂደቶችን ሄደናል። ወደዛ ዝርዝር ውስጥ አልገባም። የሃይማኖት አባቶችን፣ ሌሎችም ተሰሚነት ያላቸው ሌሎችንም ባሳተፈ መልኩ የንቅናቄ መድረኮችንም ለማካሄድ ተሞክሯል። ተደራሽ ለማድረግ ማለት
በተቀመጠው የጊዜ ገደብ ውስጥ በሁሉም የክልሉ አካባቢዎች ለሚገኙ እድሜያቸው ከአምስት ዓመት በታች ለሆነ ህጻናት የክትባት አገልግሎቱን ለማዳረስ በምናደርገው ጥረት እንቅፋቶች ሊገጥሙን ይችላሉ ብለዋል። የመጀመሪያው ፈተና ራቅ ባሉ አካባቢዎች ካለው የመንገዶች አሸጋሪነት ጋር፣ ሁለተኛው ደግሞ ከክልሉ ወቅታዊ የጸጥታ ሁኔታ ጋር የተያያዘ መሆኑን አስረድተዋል። የክትባት ዘመቻው እክል እንዳይገጥመውም ዓላማችንን በማስረዳት ለመንቀሳቀስ አቅደናል ብለዋል።
የግጭት ኖርም ባልኖርም የጤና ባለሙያ ስራው ምንድን ነው? የጤና አገልግሎት ለታላሚ ማህበረሰብ መስጠት ነው። በግጭት መካከልም ቢሆን የጤና አገልግሎት ይሰጣል። ስለዚህ የሄደበትን ዓላማ በዛ አካባቢ ላሉ አካላት ዓላማውን በማስረዳት የሄደበትን የጤና የሚፈለገውን ክትባት መስጠት፣ ሌሎችንም የጤና አገልግሎቶች እየሰጠን ስለሆነ ከሚመለከታቸው ጋራ የማግባባት ስራ በመስራት እነዚህን ህጻናት ተደራሽ ማድረግ አንደኛው የሚጠበቀው እሱ ነው። ዋናው ትልቁ ምንድን ነው? ለምን እዛ ላሉ አካላት መረጃውን መስጠት ነው። የሄድንበትን ዓላማ እዚህ ምንድነው ችግር ስላለ ነው፣ ምንድነው የያዝ ነው፣ ምንድነው የምንሰራው፣ ከየት ነው የመጣ ነው፣ አለቀ። ስለዚህ ያን ከተረዳ ደግሞ በዓለም አቀፍም ቢሆን የጤና ባለሙያ የትኛውን ቦታ ገብቶ ስራ መስራት ይችላል። የሚያደናቅፍም ይኖራል ብለን አናምንም እኛ ከየትኛውም አካል ቢሆን ማለት ነው።
የልጅነት ልምሻ በሽታ በአይን በማይታዩ ረቂቅ ተህዋስያን አማካኝነት የሚተላለፍ በህፃናት እጅና እግር ላይ ጉዳት የሚያስከትል መሆኑን ያስረዱት የሕክምና ባለሙያው ህብረተሰቡ ለክትባት ዘመቻው መሳካት እንዲተባበር ሲሉም ጥሪ አሰምተዋል።
ማንኛውም ማህበረሰብ ትብብር ማድረግ አለበት። አንደኛ ወላጆች ልጆቻቸውን በየትኛው መንገድ ሳይከተቡ እንዳይቀሩ ጥረት ማድረግ፣ ቢያልፋቸው እንኳ ቤት የሌሉ ሆነው ወይም በሆነ አጋጣሚ ቢታለፉ እንኳ ከሚመለከተው እስከታች እስከ ቀበሌ አመራርና ጤና ተቋማት ጤና ኤክስቴንሽን ድረስ እዚህም ክትባት ዓላማ የማስረጥ ስራ ስለተሰራ ከእነሱ ጋር መግባባትና ወይም መጠየቅና ክትባቱ እንዲያገኙ ማድረግ ማንኛውም ወላጅ የማስከተብ ኃላፊነት አለበት። ከዛ ውጭ ግን ማንኛውም የመንግስት አካል ደግሞ ወይም ደግሞ ለዚህ አጋር የሆነ የህብረተሰብ አካል ሁሉ እንግዲህ የህጻናት ዋናው ክትባትን ተዝ ሲሰጥ ከሞትና ከህመም ለመታደግ ስለሆነ እሱንን ተደራሽ ለማድረግ ምቹ ሁኔታዎችን መፍጠር ሁሉም አካል መፍጠር አለበት ብለን እናምናለን።
በዛሬው ዕለት በተጀመረው ዘመቻ በአፋር ክልል በስድስት ዞኖች ውስጥ ለሚገኙ ከ364,000 በላይ ህጻናት የፖሊዮ ክትባት እንደሚሰጥ የመንግስት ብዙሃን መገናኛ ዘግበዋል። በጋምቤላ ክልልም እንደዚሁ የልጅነት ልምሻ መከላከያ ክትባት በሁሉም የክልሉ ወረዳዎችና የከተማ አስተዳደሮች ለሚገኙ 167,000 ህጻናት እንደሚሰጥ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገልጿል። بكتبات مرها قبرو بركات تايت اينا بالومياوش بهولو موردعوشنا يسد تنيات عبياوش تسمارتو كتباتو نياد دارسو مهوناتشون مقلجعوش امرو عمل كتوال بانجليزينيو اترار وايلد بوست بمبالي متاوكو بتفترو يميكسات يفيروس زريا اتيوبيان جمرو كافريكا هاقرات مدفاتو مارغا قجا بميساتو كوميتي يفاية تدرق بيهونم بكتبات اترات سابيا يميمتا يبوليو وررشنجن አሁንም የጤና ስጋት ሆኖ መከተሉን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት መረጃ ያመለክታል። ከተቋሙ ኃላፊዎች ተጨማሪ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችን አተመልካቾቻችን በኢትዮጵያ የፖሊዮ ክትባት የመስጠት ዘመቻ መጀመሩ የተመለከተው ዘገባ ነበር የተከታተልነው። ዘመቻው የፖሊዮ ክትባት የመስጠት ዘመቻ የተጀመረው በትላንትናው ዕለት ነው የሚለው ዘገባችን ከትላንትና በስቲያ እውድ በሚል ሊስተካከል ኮድን ጠይቃለን። ወደ ቀጣዩ ዘገባ አልፋለሁ። በሊባኖስ የተስፋፋ ያለው ጦርነት የሲቪሎችን ሰቆቃ አባብሷል። በአማስ በተመረውና በእስራኤል ላይ በተፈጸመው ጥቃት ምክንያት የተጫረው ጦርነት አንድ አመት ባስቆጠረበት በዚህ ወቅት በሊባኖስ ድንበር ላይ በእስራኤልና በሂዝቦላ መካከል የሚካሄደው ግጭት ተባብሶ ቀጥሏል። ግጭቱ አዲስ የሰብአዊ ቀውስ ያስከተለ ሲሆን የተባበሩት መንግስታት ድርጅት እንደሚለው ደግሞ 200 ሺህ ሰዎችንም አፈናቅሏል። የቴልቦኔት ከደቡብ ሊባኖስ ላከቹና በኤልዛቤት ቻርነፍ የቀረበውን ዘገባ እንግዶልዴ እንደሚከተለው ያቀርባል።
ከአንድ አመት ድንበር ውከት በኋላ በደቡብ ሊባኖስ በእስራኤል ድንበር አካባቢ ያሉ መንደሮች ወደ ወና ከተማነት ተቀይረዋል። የተሻለ ደህንነት የሚታይባቸው ስፍራዎች ደግሞ ግጭቱን በሚሸሹት ቤተሰቦች መፈናቀል ምክንያት በሰው ብዛት ተጨናንቀዋል። 200 ሰዎች ይኖሩባት የነበረችው ካፍር ሲን የተባለችው መንደር አሁን 500 የተፈናቀሉ ቤተሰቦችን ጨምራ በማስተናገድ ላይ ነች። ፋጢማ ራማልና ቤተሰቦቿ በዚህችው መንደር ጠለላ አግኝተዋል። ግጭቱ እየፈጠረ ያለው ሁኔታ ግን በማንኛውም ሰዓት እንደገና ለመፈናቀል ዝግጁ እንዲሆኑ አድርጓል።
فبسبب الحرب اضطرينا ننزح والتحقوا فتره اونلاين وفتره بمدرسه
باند وين بهولت تورات است ود منورياچن انملسالن يميلمنك سلانبرن مجمريا لاي ودزي سنمطا سلام نبرن نغرغن ل 12 تورات وتن مقرتاچن كبادن يهونبن منورياچن ينافقنال ود بيتاچن مملسن فلقالن
እንደ መሐሙድ ሐዋሲ ያሉ ሌሎች ተፈናቃይ ቤተሰቦች ደግሞ የሊባኖስ መንግስት ወደ መጠለያነት በቀየራቸው ትምህርት ቤቶች ጠለላ አግኝተዋል። በድንበር ላይ ይገኝ የነበረው መኖሪያ ቤታቸው በእስራኤል ያየር ጥቃት ወድሟል። ያሉበት ሁኔታ አሳዛኝ እንደሆነ መሐሙድ ይናገራል።
ጀናበቱ ሐስስ ግዳይ እሽምናው ሃ ወስስ መዲላ ዳውሊ ወለ ፍራንክላ
የምግብ ጥቅሎችን ተቀብለናል። ከመንግስት ግን የገንዘብ ድጋፍ አልተደረገልንም። የተረሳ መስሎ ይስማናል። በእንደ አውሮፓና አቆጣጣር 2006 በነበረው ጦርነት መንግስት ከጎናችን ነበር።
የሰብአዊ ቀውሱ ላለፉት 4 አመታት የገንዘብ ችግር ላይ የሚገኘውን የሊባኖስ መንግስት ተፈታትሏል። የዓለም አቀፍ እርዳታው በቂ እንዳልሆነ የረዴስ ሰራተኞች ይናገራሉ። ሙርዳታ ሙና በታየር ከተማ የማዘጋጃ ቤቱን እርዳታ ያስተባብራል።
العائلات اللي ذكرناهم حوالي 7000 عائله لحد هلا من سنه لهلا استلموا بس 4 مرات حصص غذائيه وحصص
ባለፈው አንድ አመት 7000 የተመዘገቡ ቤተሰቦች የምግብ እርዳታና የንጽህና መጠበቂያ ጥቅሎችን የተቀበሉት ለአራት ጊዜ ብቻ ነው። ማግኘት የነበረባቸው ግን በወር አንድ ጊዜ ነበር።
በድንበሩ ላይ የሚታየውና አሁን የተባባሰው ግጭት ወደ ሁለተኛ አመቱ ተሻጋግሯል። ሊባኖስ ሙሉ ለሙሉ የለየለት ጦርነት ውስጥ የመግባት አደጋ ተጋርጦባታል። አሁን ለጊዜው ለቤተሰቦች ደህንነቱ የተጠበቀ መጠለያ የሆነው ስፍራ ቀጥሎ ሰዎች ሸሽተው የሚወጡት ስፍራ ሊሆን ይችላል። ኤተል ቦኔት ከደው ሊባኖስ ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የምሽቱ የመጀመሪያው አጋማሽ ቅንብሮቻችን ነው እስካሁን ስትከታተሉ የቆያችሁት። አሁን ደግሞ ዘርዘር ወደ ያሉ ጉዳዮች ወደሚያስተናግደው ወደ ሁለተኛው አጋማሽ እናልፋለን። የመጀመሪያ ቅንብራችንም ሐኪሞን ይጠይቁ ነው። የዛሬው ሐኪሞን ይጠይቁ ትኩረት የህመሙን ምልክት ሳይሆን ታማሚውን በመላቴ ማከም አስፈላጊነትን ይመለከታል። በሳምንታዊ ሐኪሞን ይጠይቁ በሰውነት አወቃቀር በተለይም በአከርካሪ አጥንትና በአጠቃላይ የሰውነት አካላት ስራ መካከል ላለው ግንኙነት ትኩረት በሚሰጠው የካይሮፕራክቲክ ህክምና እንክብካቤ ዙሪያ ከባለሙያ ጋር የተደረገው ውይይት ይዘናል። ትክክለኛ የሰውነት ቅርጽና ቁመት የተከተለ አቀማመጥ አቋቋምና አተኛኘት መሰረታዊ ነው ይላሉ። ሙያው ትንታኔ የሚሰጡን ህክምና አዋቂዋ ዶክተር ሰላም ማክሉል ናቸው። ዶክተር ሰላምን ያወያያችሁ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ጤና ይስጥልኝ ዶክተር ሰላም አክሊሉ፣ በቅድሚያ ለጊዜው አመሰግናለሁ።
ይህም ደስ ብሎኛል እዚህ ስለተገኘ።
ዶክተር ሰላም፣ ከህክምናው ዘርፍ ምንነትና አላማዎቹ ብንንደረደረ፣ ምንም እንኳን የህክምና አቅርቦቱ የተለያዩ ዘርፎች ቢኖሩትም ይበልጡን አጥንትና ጡንቻ ላይ ከሚደርሱ ጉዳቶች ህክምና ጋር የተያያዘው ጎልቶ ስለሚታይ የህክምና ዘርፉ ምንነት በብዙዎች ዘንድ በውል አይለይም። ለመሆኑ የካይሮፕራክቲክ ህክምና አላማ ምንድን ነው? ስለምንነቱ ጨምረው ቢያስረዱን።
መልካም። ካይሮፕራክቲክ የሚለው የህክምና ዘርፍ መጀመሪያ በእንግሊዝኛ ብለው ኒውሮ ማስኩሎስኬለተል ስፔሻልቲ ይባላል። ይህም ማለት ምንድን ነው? የአጥንትን፣ የጡንቻን፣ የነርቭን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር የጤና ዘርፍ ነው። አከርካሪ አጥንትን ለምን? ምናልባት እሱን ብንመለከት የአከርካሪ አጥንታችን ውስጡ ያለው ህብረ ሰረሰሩን የሚጠብቅ ነው እና ካይሮፕራክቲክ የሚባለው ሙያ ዋና የሚያተኩረው አከርካሪ አጥንቱን ማስተካከል ነው። ለዚህ ነው የጀርባ አጥንት ነው አንድ ሰው እንኳን ሲባል መሰረታዊ ነው የሚባለው እና ስፓይን ሄልት ቁልፍ ነው።
መልካም። ዶክተር ሰላም፣ የተለያዩ ሁኔታዎች ህሙማንን ወደ እናንተ ያመጣሉ። ቶሎ የሚታየው የጀርባ አጥንትን ጨምሮ በአካል ጉዳት በደረሰ ጊዜ መከላከል ረገድ ከመድረሱ በፊት የሚደረግ አለ፣ ህክምናው ተጠቃሚ ይሆን የሚቻልበት መንገድ አለ። ግን ለፊት ከሚታየው ውጪ ምንድን ነው ህሙማንን ወደ እናንተ እንዲመጡ የሚያደርጋቸው ሁኔታ?
በጣም በስቶ የምናየው የወገብ ህመም፣ የአንገት ህመም ነው። ከዛ ባሻገር ደግሞ አሁን ትንሽ ከበድ እያለ የዲስክ መንሸራተት የሚባለው ነው። ምክንያቱም ከአከርካሪ አጥንቶቹ መካከል ያለው ዲስኩ ከቦታው በሚለቅበት ጊዜ ነርቭ ላይ ጫና ስለሚያመጣ ብዙ ሰዎች እክል የሚገጥማቸው በሱ ነው። ነገር ግን እዛ ጋር ከመድረሳችን በፊት ብዙውን ነገር ልንከላከለው ይገባል። እሱ ምንድን ነው? ተክለ ቁመናችንን ልብ በማለት አቋማችንን፣ አቀማመጣችንን፣ አሁን ደግሞ በተለይ ይሄ ስልክ ላይ አንገታችንን ደፍተን የምንውለውን ነገር ማስተካከል። አንገታችን እንደዚህ ባለ ቁጥር የጭንቅላታችን ክብደት 6 ኪሎ ያህል ብቻ ሆኖ ሳለ ልክ አንገታችን ሲታጠፍ ክብደቱ 5 እጥፍ ያህል ይሆንና ወደ 28 ኪሎ ነው አንገቱ ላይ ጫና የሚያመጣው። 28 ኪሎ ማለት የ6 ዓመት ልጅ አንገቱ ላይ ተሸክሞ የዋለ ሰው ማለት ነው ስልክ ላይ ሲውል እና
ቀማመጡ ነው ያንን ክብደት የሚፈጥረው።
አዎ፣ ፊዚክሱ እንደዚህ ስንል 6 ኪሎ ሆኖ ሳለ እንደዚህ ስንል ሎዱ እዚህ ላይ የሚበዛው በ5 እጥፍ ነው ማለት ነው። እና አንገታችን ውስጥ ዋናው ትልቁ አውቶኖሚክ ነርቨስ ሲስተሙ እዚህ ውስጥ ነው ያለው። እሱ ላይ ያንን ያህል ጫና ማምጣት ማለት ትክክል ማሰብ እንኳን አንችልም። የሚገርም ድሮ ከሌ ማጅራት መቼኮ ማጅራቱን መቶት ዱብ ብሎ ሞተ ያን ያህል ማለት ነው። አንገት ላይ ያንን ጫናና እንደሱ አይነት ነገሮችን መጠንቀቅ እንችላለን። በተቻለ መጠን ቀጥ ማለት አንገታችንን አይግድ ስልኩን መጠቀም አለብን፣ ኮምፒውተሩን መጠቀም አለብን። ግን ከዛ በኋላ የምንሰራቸው ኤክሰርሳይሶች
የካይሮፕራክተር ባለሙያ ለማግኘት የሚመጡ ሰዎች በደረሰባቸው ጉዳት ወይም ቅድም እንደገለጿቸው ጀርባ ህመምና የአንገት ህመምን ጨምሮ ያን ፍላጎት ይዞ ሲመጣ መቼም ግድ ነውና ህክምናው ተፈልጎ እንረዳዋለን። ነገር ግን ከዚያ በፊት አሁን መከላከል የሚደረገው ጤና ላይ ቀድም እንዳሉት አቀማመጥን፣ አቋቋምን የሚመለከተው እንዴት ነው ሰዎች ትክክለኛውን ነገር መረዳት የሚችሉት? መሰረቱ ስለሌለ በመደበኛ ትምህርትም የሚሰጥ ስላልሆነ
ማስተማር የመጀመሪያው እሱ ቢሆን ደስ ይለኛል። ልጆች ቢያውቁ አቀማመጥን፣ እቃ አነሳስን፣ ከባድ እቃ ስናነሳ ከጉልበታችን አጠፍ ብለን ክብደቱ ጉልበታችን እግራችን ላይ እንዲሆን ከወገባችን እንዳንታጠፍ። አሁን ብዙ ጊዜ በሀገራችን ልብስ ሲያጥቡ የማይሆን አይነት አጎነባበስ አጎንብሰው የሚያጥቡ ሰዎች አሉ።
ረጅም ሰዓት ነው በዛ ሁኔታ
ረጅም ሰዓት እና እንደሱ አይነቱን ነገሮች ልብ ማለት አተኛኘታችን እንዴት ነው? ይሄ በጎን መተኛት ነው ጤነኛ? በሆዱ የሚተኛ ሰው እንደ ቆሞ ነው ያደረው? ባካችሁ በሆዳችሁ አትተኙ። በሆድ መተኛት ተኝቶ አላደረም ማለት ነው ያ ሰው። እና እሱን አይነት ነገሮች ማስታወስ፣ ትራስ ላይ መጠንቀቅ፣ አንገታችን ከፍ ራሳችን ዝቅ እንዲል ማድረግ፣ ይሄ ያከርካሪያ ጥንት አቀማመጡን ትክክል ያደርጋልና እንደሱ አይነት ቀላል ቀላል ነገሮችን ልጅ ሲያድጉ ጀምሮ ይሄን ነገር ማሳወቅ
ይቻላል። ያነሱትን ሳናል አጥኛኘት ያመጣ የሚችልውን ጣጣ ወይም ጥሩ ሊሆን የሚችልውን ያነጻጸሩት በሆድመተኛትና በጎንመተኛትን ነው። መጀመሪያ ለምንድነው በሆድመተኛት ቆሞ እንዳደረሰው ጥሩ መኝታ እንዳይሆን ያደረገው? ሌሎች ሳተኛኘቶች በጀርባ መተኛት ሊመረጥ ይችላል። በጎን እንደመተኛት ሁሉ የሰውነትን አቀማመጥ ምን ወስኖ ማድረግ ያለብን ነገር አለ?
በሆዳችን በመንተኛበት ጊዜ ወገባችን አጥንት ላምባር ስፓይን ነው የሚባለው ሰስፔንድ ነው የሚሆነው።
ይንጠለጠላልና
በሆዱ ብዙ ጊዜ ህፃናት ልጆች በሆዳቸው መተኛት ይወዳሉና ከተቻለ 7 አመት ሳይሞላቸው እሱን ነገር ማስጣል። አንዴ ሰው ከለመደ በኋላ በጣም ከባድ ነው ለማስጣል ይገርማል። ያንን ይፈልጉታል።
አዎ
ሁለተኛ ደግሞ በሆድ በሚተኛበት ጊዜ አንገት በጣም ነው የሚጣመመው because እንደዚህ ተብሎ ስለሆነ የሚተኛው። ስለዚህ ያከርካሪያ ጥንቱን አቀማመጥ በጣም ስለሚያጣመመው ነርፉ ላይ ያለው ጫና
ተፈጥሮ አይደለም ማለት ነው።
ተፈጥሮ አይደለም በፍጹም አይደለም። አዎ በጎን መተኛት ጥሩ ነው። በጀርባ መተኛት ለብዙ ሰው ይመቻል። ሰውነቱ ከባድ ያልሆነ ሰው ምናልባት በጣም ወፍራም የሆነ ሰው በጀርባው ቢተኛ ወገቡ ስለሚንጠለጠል ሌላ ደግሞ የወገብ ችግር ያመጣል። ወይ ከስር ትራስ ነገር ማድረግ አለበለዚያ ደግሞ ጉልበቱን በደንብ 90 ዲግሪ ማጠፍ ያስፈልጋል ማለት ነው።
አጥኛኘትን ያቀማመጥን ያህል ትኩረት ማድረግ አለብን ማለት ነው።
እውነት ነው። በጣም
ቀደም ብለው እንዳስረዱን ካይሮ ፕራክቲስ ከሚሰጠው አገልግሎት የተዋሃደ ከሌሎች የሙያ ዘርፎች ጋር አብሮ የመስራት ጠባይም አለው። ዋናው ነው ቢነግሩን ከካይሮ ፕራክቲስ ሙያ ውጪ ያለ ሰው ጋር አብረው እንዲሰሩ የሚያስገድዱ ሁኔታዎች ምን አይነት ናቸው?
በጣም አሁን እኛ አዲስ አበባ ከኦርቶፔዲክ ሰርጀኖች ጋር እንሰራለን።
አጥንታችን
አዎ የኒውሮሎጂ የነርቭ ሐኪሞች ጋር አብረን እንሰራለን። ፊዚዮቴራፒ ጋር አብረን እንሰራለን። ስለዚህ ይሄንን ሆሊስቲክ ያደርጋዋል። ኒውሮማስኩላር ስኬለተል ፕሮብለም ወይንም ደግሞ ይሄ የጡንቻና የመገጣጠሚያ ችግር 80% ያህል ወደ ክሊኒክ የሚያስከደው ነገር እሱ ይሆነ ነው።
እንደው
ወገቤን አንገቴን ጉልበቴን ማይልኩ የለም። አሁን
ተለመዱ ነገሮች አሉ እንደ መንስኤ የሚታዩ።
አዎ ከባድ ስራ መስራት እንደሱ አይነቶች ኖረው ሳለ እሚገርምህ በጣም ለብዙ ጊዜ ሳይታወቅ ይኖረ አመጋገባችን በጣም ትልቅ ችግር ያመጣ ነው መገጣጠሚያ ላይ በተለይ ዘይት ማቁላላት። የኛ ሀገር ምግብ ብዙ ሰዓት ይቁላላልና ዘይት ሲቁላላ ኦክሲዳይዝ ያረጋል። ከዘይትም ደግሞ በተለይ የረጋው ዘይት ደግሞ የበለጠ የረጋው ዘይት ደግሞ የሚገርም ፕላስቲክ ማለት ነው። ሰውነታችን ውስጥ ገብቶ ሰውነታችን ማውጣት አይችልም። ስለዚህ መገጣጠሚያ ውስጥ ነው የሚቆየው። ኦክሲዴሽን የሚባለው ነገር ትንሽ ባስረዳ ብረት አሁን ትንሽ ውሃ ነክቶት ውጪ ሲያደር አንድ የሆነ ቡና አይነት ነገር ክርፍስ የሚዝገል ያ ነው ኦክሲዴሽን። እሚገርም ሽንኩርትና ዘይት ስናቁላላ ባይናችን አናየውም እንጂ ያ ድስ ዝገት ነው ውስጥ ያለ። ለጤና መጥፎ ነገር ነው። እንዴት አድርገን አሁን ይሄንን ይያወቀን ባህላችን እንዴት እንደምናስለውጥ ደሞ ሰውነት ላይ በደንብ ይስማል።
ሰውነት ውስጥ ዝገት ያህል የሚፈጠርበት ሁኔታ ማስወገድ ይሁሉ ምርጫ ይመስለኛል። ዶክተር ሰላም ታዳጊ ልጆች በዚህ በርሶሚያ የሚረዱበት ሁኔታ ሲፈጠር አረጋውያንና አዛውንቶች የሚረዱበት ሁኔታ ሲፈጠር እንድም በማለዳ እድሜ ያሉት አጥንታቸው ገና ያልጠነከረ እንደልብም ነገሮች መቋቋም ማይችሉበት ነው በርጅናው እድሜ የተዳከመ የሰውነት ሁኔታ ነው የሚኖረው። ቀድም ያሏቸው ብዙ ፈተናዎች ብዙ አመታት ውስጥ ተሸክመውት የሚመጡት ስለሆነ እንዴት ነው የሚረዱት እነኚህ ጫፍና ጫፍ ያለው እድሜ ክፍሎች?
ህፃናቶችን በቀላሉ በትንሹ ማስተካከል የሚቻልበት መንገድ አለ። እንደውም ለዚህ ነው ቀጥ ከልጅነት የሚለውን ካምፔን የምንሰራው። በተቻለ መጠን ትምህርት ቤት ውስጥ ልጆች 10 አመት 12 አመት ሲሆናቸው አከርካሪያ ጥንታቸው አቀማመጡን በስፖርት አስተማሪዎች በኩል ቼክ እንዲደረግ እንመክራለን። እና ትክክል ያልሆነውን ብናገኘው የተሻለ በጊዜ ልናስተካክለው እንችላለን። እና ብንበዛ በዚህ ሙያ ላይ ያለን ሰዎች አገራችን ይሄንን እመኛለሁ። እንደዚሁም ደግሞ ሜለገፉ ሰዎችም የአከርካሪ አጥንትን ማስተካከልና የመገጣጠሚያን እንቅስቃሴ ማዘውተር ሌላ ጥቅም አለው በጣምና እሱንም መከራል።
በርከት ያሉ ቁም ነገሮችን ያካፈሉን አድማጭ ተመልካቾቻችን የሚጋሯቸው በለት ተለት ህይወታቸው ከጤናቸው ጋር የሚያዛምዷቸው ቁም ነገሮች ናቸው። መሰል የሶሙያ የሚመለከቱ ጥያቄዎች ዘም ወደፊትም እንደምናገኘው ተስፋ አደርጋለሁ።
ዶክተር ሰላም አክሊሉ
ለአሁኑ አመሰግናለሁ። ጊዜ ስጠልኝ።
አመሰግናለሁ። ወንድም መልካም
ሳምንታዊውን የሐኪሙን ጠይቁ ዝግጅታችን ነበር ተካክለን የተመለስ ነው። አሁን የምሽቱ የመጨረሻ ዝግጅታችን ወደ ሆነው የመካከለኛው ምስራቅ ግጭትና የአፍሪካ ቀንድ ሁኔታን የተመለከተው ዘገባ እናልፋለን። በመካከለኛው ምስራቅ ያለው ጦርነት ተከትሎ የሁቲ ታጣቂዎች በቀይ ባህርና አካባቢው ላይ በበርከቦች ላይ የሚያደርሱት ጥቃት መጨመሩ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት ደህንነት ስጋት ውስጥ የጣለ መሆኑን ምሁራን ተናግረዋል። ዓለም አቀፍ ማህበረሰብ ትኩረቱንም መካከለኛው ምስራቅ ላይ በመሆኑ የሱዳን ጦርነትን ጨምሮ አፍሪካ ቀንድ ላይ ያሉት ችግሮች ትኩረት እንዲቀንስ አድርጓል ይላሉ። ኢትዮጵያን ጨምሮ የቀጠናው ሀገራትም ወደ መካከለኛው ምስራቅ ጦርነቶች ተስፋ እንዳይገቡም ጥንቃቄ ማድረግ እንዳለባቸው መክረዋል። እንደሚከተለው ይቀርባል።
አንድ አመት ያስቆጠረው በእስራኤልና በጋዛ የሐማስ ታጣቂዎች መካከል የተፈጠረው ግጭት አድማሱን ያሰፋ ወደ ሊባኖስና ኢራን የተሻገረ ጦርነት ሆኗል። ኢራን ማክሰኞ ዕለት ወደ 200 የሚደርሱ ሚሳኤሎችን ወደ እስራኤል ካስወነጨፈች በኋላ በአካባቢው ያለው ውጥረት ተባብሶ ቀጥሏል። በውጭ ጉዳይ ዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳርስ ከዳርታዬ የሐማስ ታጣቂዎች የዛሬ ዓመት በእስራኤል ላይ ጥቃት መሰንዘራቸውን ተከትሎ የተከሰተው ግጭት በቀጠናው ብቻ የተወሰነ እንደሚሆን ቢገመትም አሁን ግን የቀይ ባህር አካባቢን ጨምሮ እየሰፋ መጥቷል ይላሉ።
እስራኤልና የጋዛ ጦርነት ተብሎ የተጀመረው አሁን አድማሱ የሰፋው እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አፍንጫችን ስር ስልህ ቀይ ባህር፣ የቀይ ባህር የደቡብ ጫፍ ይሄ ላይ ነው የመጣው። የሐውቲ ታጣቂዎች ማለት በየመን ኮስታል ኤሪያ እና በዚህ በአፍሪካ ቀንድ ኮስታል ኤሪያ መካከል ያለው ርቀት ምናልባት 30 ኪሎ ሜትር ያህል ነው። የውሃ አካል ላይ ያለው በኪሎ ሜትር ሲለካ ርቀቱ ማለት ነው። እና የነዚህ ታጣቂዎች እንቅስቃሴ የዓለም አቀፍ ሺፒንግ እንቅስቃሴውን ሲያውክ ጥቃት ሲፈጠር ምን ሲል ለኛ በጣም ቅርብ ነው። ወዴት ሊሄድ ይችላል ይሄ ዳይናሚክስ ፕላንስ እናስብ። ከዚህ ችግር እኛም የማናመልጥ መሆናችንን የተረዳንበት ነው ብዬ እወስዳለሁ። ማለት ቀጥታ ራሱ የጦርነቱ ቀጠናም ወደዚህ አካባቢ እንደመጣ አይተናል።
ዶክተር ዳርስ ከዳር ወደ ቀይ ባህር የተስፋፋው የመካከለኛው ምስራቅ ግጭት በኢትዮጵያ መርከቦች ላይ ጨምሮ በቀጠናው ላይ ይዞ ስለመጣው የጸጥታና ደህንነት ስጋት እንደሚከተለው ያብራራሉ።
አሁን ለምሳሌ ቀይ ባህር ላይ የሐውቲ ጥቃት አለ ማለት አንተ ለመርከቦችህ የምታደርገው የሴኩሪቲ ጫና ይኖርብሃል ማለት ነው። ከዚህ በፊት ዝም ብለህ ስትነግድ የነበርክ ከሆነ አሁን መርከብ ላስነሳ ነው ብለህ ለሐውቲዎች መናገር ሊጠበቅብህ ይችላል። ወይንም ይሄ መርከብ የኔ ነው የኔ ሸቀጥ ነው ያለበት ብለህ ኮሙኒኬት ማድረግ ይጠበቅብሃል which is costly at the same time የወዳጅ አገራት መርከቦች እንዳይተላለፉ እየተደረገ ነው። ከዛ በተረፈ ደግሞ ዛሬ ባህር ላይ የሚተኩሱ ነገ ወደዚህ ወደ መሬት አለመተኩሳቸውን እርግጠኛ መሆን አንችልም። anyways እየተወሳሰበ መጥቷል። እሱ ብቻ አይደለም የዓለም ትኩረት አሁን የአፍሪካ ቀንድ ላይ ያሉ ችግሮች እንዲረሱና ሙሉ ትኩረት ወደ መካከለኛው ምስራቅ እንዲሆን አድርጓል። እዚህ ቀጠና ላይ አሁን የሱዳን ችግር በጣም ዓለም አቀፋዊ ትኩረት የሚፈልግ ነበረ ግን ኦልሞስት የተረሳ ሆኗል። ጦርነት ላይ ነው ያለው። ሶማሊያ የአትሚስ የቆይታ ጊዜ አሁን ዲሴምበር ላይ ነው የሚያልቀው። ብዙ ውይይቶች መደረግ ነበረባቸው። ፖስት አትሚስ ሁኔታ ምንድነው መሆን አለበት የሚለው ከአጋራግራት ጋር ብዙ ውይይት መደረግ ነበረበት። ነገር ግን አሁን የዓለም ትኩረት ወደዛ ይዞርበት ሁኔታ አለ እና ቀጠናው ላይ ያሉ ችግሮች አሁን ሴኮንደሪ ግሎባል ኢሹ ወይም ተሪሸሪ እንዲሆኑ ሶስተኛ ደረጃ አራተኛ ደረጃ እንዲሆኑ ያደረጋቸው ነው እዛ አካባቢ ያለው ጦርነት ብለን መውሰድ እንችላለን።
በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው አሁን በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ የአፍሪካ ቀንድ ሀገራት መሪዎች በጥንቃቄ ሊይዙት እንደሚገባ ይገልጻሉ።
የአፍሪካ ቀንድ ምን ጉዳት ያመጣል ብሎ ቁጭ ብሎ መሰላሰል አለበት። በእኔ ግምት እስካሁን እንግዲህ ከካርቱም በራሱ የውስጥ ችግር ተጠምዷል። ሶማሊያ ውስጥ ችግር ተጠምዷል። እኛም ሀገር ቢሆን ኢትዮጵያ እኛ በግንባታና የውስጥ ሰላም ለማውረድ ጥረት በሚደረግበት ጊዜ ይሄ መከሰቱ ያንን ትልቁን ግባችንን እንዳንደርስበት የሚያደርግ ይመስለኛል። እና በሩቅ ማየት ያለብን ይመስለኛል። በስፋት ማየት ያለብን ይመስለኛል።
እስራኤል በጋዛ በሐማስ ታጣቂዎች ላይ የከፈተችውን ወታደራዊ ዘመቻ በማስፋፋት ባለፉት ሳምንታት በሊባኖስ ባደረሰቻቸው የአየር ጥቃቶች በኢራን የሚደገፈው ሂዝቦላ መሪን ሐሰን ናስርላን ጨምሮ በርካታ የቡድኑ አመራሮችን መግደሏን አስታውቃለች። ሊባኖስን ጨምሮ መካከለኛው ምስራቅ በርካታ ኢትዮጵያውያን ለስራ የሚኖርበት አካባቢ መሆኑ የሚናገሩት ዶክተር ዳርስ ከዳብታይ ጦርነቱ የዜጎችን ደህንነትም አደጋ ላይ ጣለ ሆኗል ይላሉ።
ብዙ ዜጎች አሉን መካከለኛው ምስራቅ። ከነዛ መካከል አንዱ ሊባኖስ ነው። እነዚህን ዜጎች ደህንነት ሁኔታ አሳሳቢ ነው ማለት ነው። ምናልባት ታስታውስ ከሆነ ከዚህ በፊት ዜጎችን ከሳውዲ የማስወጣት ብዙ እንቅስቃሴ ሲደረግ በጣም ከፍተኛ የሆነ ጫና የስራ ጫና ሲፈጥር የነበረ ነው። አሁን ምናልባት ጦርነቱ ሊባኖስ ላይ የሚቀጥል ከሆነ ተመሳሳይ ችግር መከሰቱ አይቀርም እና ይሄ ዜጋ መመለስ የሚለው ብቻም ሳይሆን ከተመለሱ በኋላ እዚህ የነሱ ላይቭሊሁድ ሁኔታ ማሳሳቢ ነው። ሌላው ደግሞ መካከለኛው ምስራቅ ማለት ከኢትዮጵያ ጋር ጥሩ አሁን የኢኮኖሚ ግንኙነት ያለበት አካባቢ ነው። ጥሩ የኢትዮጵያ ኤክስፖርት የወጪ ንግድ መዳረሻ የሆነ የመጣ አካባቢ ነው። ከመካከለኛው ምስራቅ ብዙ ነገር እናስገባለን እና ይሄ አሁን በጦርነቱ ምክንያት አደጋ ውስጥ ሊገባ እንደሚችል መገመት ይቻላል።
ኢትዮጵያ ከአጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በመካከለኛው ምስራቅ ጉዳይ የገለልተኝነት አቋም እንደምታራምድ የሚናገሩት አምባሳደር ተፈራ ሻውል በበኩላቸው አሁንም ይህንን አጠናክሮ ማስቀጠል ይገባል ይላሉ።
እንግዲህ ብልጥ የሆኑት በአፍሪካ ቀንድ ያሉ አካባቢዎች ወዲህም ወዲያም ሳያደሉ በጥንት ጊዜ በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ የገለልተኛ ሀገሮች ማህበር ነበር። አሁን ተዳክሟል። ማርሻል ቲቶ፣ ኔሩ እና ጃንሆይ ያን ጊዜ አንድ ላይ ሆነው ምንድን ነው ያደረጉት? የገለልተኛ ሀገሮችን አቋም ያዙ። ገለልተኛ ሀገሮቹ ከሁሉም ጋር መስራት ይችላሉ። አሁንም እነሱ እርስ በርስ ይጋጩ እንጂ አውሮፓም አሜሪካም መካከለኛ ምስራቅ ያሉት በሁለትዮሽ ግንኙነት እኛ የራሳችንን ነጻነት መጠበቅ አለብን። ይህን በምናደርግበት ጊዜ ሚዛናዊ አካሄድ ልንሄድ እንችላለን።
ዶክተር ዳርስ ከዳርም ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው ይመክራሉ።
የኛ ቀጠና፣ እኛ የምንገኝበት የአፍሪካ ቀንድ ወደዛኛው ግጭት ተስቦ እንዳይገባ የመከላከል ስራ መስራት ነው። አይ ቲንክ ትልቁ ነገር እሱ ይመስለኛል። ማለት እንደዚህ አይነት ግጭቶች ሲመጡ አንዳንድ ጊዜ ከስሜትም ሊሆን ይችላል፣ አንዳንዴ ወይንም ካልተጠበቁ ትሪገር የሚያደርጉ ምክንያቶች የተነሳ አንዳንድ ሀገራት ተስበው ወደዛ ሊገቡ የሚችሉበት ሁኔታ ይኖራል። በእርግጥ አካባቢያችንና መካከለኛው ምስራቅ የባህል፣ የሃይማኖት፣ የምንት መመሳሰል ስላለው ወደዛ የመሳብ ነገር ሊኖር ይችላል እና ኢትዮጵያ በዚህ በቀጠናው ላይ ዋና ተዋናይ እንደመሆኗ አካባቢው ወደ መካከለኛው ምስራቅ ግጭት ተስቦ እንዳይገባ ያሉ ቀዳዳዎችን ሁሉ የመድፈን ስራ ይጠይቃል። አንደኛው እሱ ነው። ምናልባት እዚህ አካባቢ ያሉ አሸባሪ ድርጅቶችም እኛም ወንድማማቾች ነን አጋሮች ነን በሚል ጥቃት እንዳይፈጽሙ ይሄን ነገር ቀድሞ መከላከል በር መዝጋት ያስፈልጋል ብዬ አስባለሁ። በቀጠናው መካከል ደግሞ ምናልባት ኢጋድንም ጨምሮ አዳዲስ የግንኙነትና የመረጃ መለዋወጫ ድሎችን እየከፈቱ ምን ማድረግ አለብን፣ እንዴት እንንቀሳቀስ የሚሉ ነገሮችን የአካባቢው ሀገራት መስራት አለባቸው ብዬ አስባለሁ። ምክንያቱም አሁን ኢመርጀንሲ ሁኔታ ላይ ነው ያለነው። ጦርነቱም እየሰፋ ስለሆነ ወደዚህ ቀጠና እንዳይመጣ ምን እናድርግ የሚለውን በቅርበት መከታተልና መነጋገር ያስፈልጋል ብዬ እመክራለሁ።
እንደ አውሮፓውያን አቆጣጠር ጥቅምት 7 2023 የሐማስ ታጣቂዎች ወደ እስራኤል ዘልቀው በመግባት 1200 እስራኤላውያን የተገደሉበትን የሽብር ጥቃት ማድረሳቸውን ተከትሎ ሁኔታው ወደ ከፋ ግጭት ተባብሶ የበዙት ፍልስጤማውያን የሆኑ ከ40 ሺህ በላይ ንጹሃን ሰዎች እልቂት አስከትሏል። አሁንም ያልበረደው ይህ ጦርነት መላውን የመካከለኛው ምስራቅ ክልል እንዳያቀጣጥልም ስጋት ደቅኗል። አሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
አርማጆቻችን የምሽት የአሜሪካ ድምጽ ግስቶቻችን እነዚህ ነበሩ። አስማማየ ነው ያስተናገድኳችሁ ምሽቱን ከእናንተ ጋር አብሬያችሁ አመሸሁኝ። በስቱዲዮ ቅንብሩን ንጉሴ ታምሬ እንዲሁም የፕሮግራሙ አዘጋጅ ቆንጅት ታየ ነበረች። አብራችሁ ተናብራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.